The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ባለፉት ሶስት ወራት ይህንን ብቃት ለመቀየር ሰፊ ስራ በመሰራቱ ዛሬ በሁሉም ክልል እና በሁለቱ ከተማ 31 ገደማ ላብራቶሪዎች ያሉን ሲሆን በቀን 8000 ሰው በኮሮና መያዝ አለመያዙን የሚያሳውቅ ካፓሲቲ ፈጥረናል።
ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በሀገሪቱ ፓርላማ ተገኝተው በወቅታዊ ጉዳዮች ዙሪያ ለቀረቡላቸው ጥያቄ ከሰጡት ምላሽ የተወሰደ ነው። የዕለቱ አብይ ርዕስ ትኩረት ያደርግበታል።
ዛሬ ብታይ ከቤት የኮች ልጆች ሻባዝ ያበራው
ሰኔ አንድ ቀን ልክ የዛሬ 15 ዓመት የ1997 ምርጫ ተከትሎ በመንግስት ኃይሎች በተወሰደ የኃይል እርምጃ ለተገደሉ መታሰቢያ ይቁም ጥያቄ በትላንትናው ዕለት በዓለም ዙሪያ በብዙ 10 ሺዎች የሚቆጠሩ ሰዎች ከተሳተፉባቸው በጸረ ዘረኝነት ላይ ያተኮሩ የተቃውሞ ሰልፎች የሮም፣ የለንደን፣ የበርሊን፣ የብራስልስና የፓሪስን ጎዳናዎች መልከት እናደርጋለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሰኔ 1 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በፈቃዳቸው ከኃላፊነታቸው መልቀቃቸውን አስታወቁ። ውልጌታ አጽብሃ ከመቀሌ የሚከተለውን ዘገባ አድርሶናል። የፌዴሬሽን ምክር ቤትን ምላሽ ባገኘን ጊዜ ደግሞ ይዘን እንመለሳለን።
የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በዛሬው ዕለት ለትግራይ ክልል ሚዲያዎች በሰጡት መግለጫ ስልጣናቸው በገዛ ፈቃዳቸው ለመልቀቅ የወሰኑት የፌዴሬ ህገ መንግስት በየቀኑ እየተጣሰ በመሆኑ ነው ብለዋል። እንዲሁም በመግለጫቸው አምባገነንነት ከሚያራምድ ቡድን ጋር ለመስራት ፈቃደኛ አይደለሁም በማለትም ገልጸዋል። በአሁኑ ጊዜ በምርጫ ጉዳይ የህግ ትርጉም በመፈለግ ስልጣን ለማራዘም እየተፈጸመ ያለው ስራ ህገ መንግስታዊ አይደለም ያሉት ወይዘሮ ኬሪያ በስልጣን ላይ ያለው አካል ካለ ህዝብ ውሳኔ ባለበት ለመቆየት መወሰኑን ይህንንም ህጋዊ ለማድረግ ክፍተት በመፈለግ ህገ መንግስታዊ ከሆነው መንገድ ውጭ ባልተለመደ አካሄድ ህገ መንግስቱን እንዲተረጎም ግፊት እየተደረገ ነው ሲሉ ተናግረዋል። ይህም በፌዴሬሽን ምክር ቤት ሳይወሰን አስቀድሞ የተወሰነ መሆኑን ጠቅሰው ትልቅ ታሪካዊ ስህተት ነው በማለት ከሰዋል። በዚህ ሂደት መሳተፍ በህገ መንግስት መሰረት የተሰጠኝን ኃላፊነት መዘንጋት ነው፣ እንዲሁም ለቆምኩለት አላማና ህሊናዬ ስለማይቀበለው በገዛ ፈቃዴ ስልጣኔን ለቅቅ ያለሁ ብለዋል።
ለህገ መንግስቱ ለህዝቦቼና ለህሊናዬ የገባሁት ቃል ለማክበር ስል በገዛ ፍቃዴ ከፌዴሬሽን ምክር ቤት አፈ ጉባኤነቴ ያሰናበትኩ መሆኔን አሳውቃለሁ።
ወይዘሮ ኬሪያ የህዝባዊ ወያነ ሓርነት ትግራይ ህወሓት የስራ አስፈጻሚ ኮሚቴ አባል ናቸው። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
የወይዘሮ ኬሪያ ኢብራሂምን ክሶች በተመለከተ ከፌዴሬሽን ምክር ቤቱ ምላሽ እንዳገኘን ይዘን እንቀርባለን። ባለፉት 24 ሰዓታት ውስጥ በተከናወነው 4775 የላቦራቶሪ ምርመራ 136 ሰዎች ላይ ቫይረሱ እንደተገኘ ተገልጿል። በአጠቃላይ በሀገሪቱ ለቫይረሱ መጋለጣቸው በምርመራ የታወቀላቸው ሰዎች ቁጥር 2156 መድረሱ ነው። ዛሬ የተገኙት ግለሰቦች አንድ ዓመት እስከ 97 ዓመት የዕድሜ ክልል ውስጥ የሚገኙ 85 ወንዶችና 51 ሴቶች ሲሆኑ 124 ኢትዮጵያውያንና 12 የውጭ ሀገር ዜጎች መሆናቸው ተገልጿል። 115 ሰዎች ከአዲስ አበባ፣ 9 ከኦሮሚያ፣ 7 ከትግራይ 2 ከሐረሪ 2 ከሶማሌና 1 ሰው ከደቡብ ክልል መሆናቸው ነው የጤና ሚኒስቴር በፌስቡክ ገጹ ላይ ይፋ ያደረገው። በሌላ በኩል 8 ሰዎች ከአዲስ አበባ 5 ከአማራ ክልል 2 ከአፋር ክልልና 2 ከቤንሻንጉል ጉሙዝ ክልል በጥቅሉ 17 ሰዎች ከበሽታው ማገገማቸውና በአጠቃላይ በሀገሪቱ ከበሽታው ያገገሙ ሰዎች ቁጥር 361 መድረሱንም ሚኒስቴሩ አስታውቋል። እስካሁን በኢትዮጵያ 147735 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል። በዓለም ዙሪያ ደግሞ በኮቪድ-19 ምክንያት ህይወታቸውን ያጡ ሰዎች ቁጥር ከ403000 በቫይረሱ የተጠቁት ሰዎች ደግሞ ከ7 ሚሊዮን ማለፋቸውን የዩናይትድ ስቴትስ ጆንስ ሆፕኪንስ ዩኒቨርሲቲ መረጃ አመልክቷል። በቫይረሱ የተያዙና የሞቱ ሰዎች ብዛትን በተመለከተ ከዓለም ትልቁን አሃዝ ያዘችው ዩናይትድ ስቴትስ በአሁን ወቅት በተጠቂዎቹ ቁጥር ከ2 ሚሊዮን ለህልፈት የተዳረጉባት ደግሞ ከ110000 መብለጣቸውን የሆፕኪንስ ዩኒቨርሲቲው መረጃ አስታውቋል። በኮቪድ-19 ሳቢያ በሞቱ ሰዎች ቁጥር ብዛት ብሪታንያ፣ ብራዚል እና ጣሊያን ዩናይትድ ስቴትስን ይከተላሉ። በቫይረሱ ተጠቂዎች ቁጥር ደግሞ ብራዚል በሁለተኝነት፣ ከዚያም ሩሲያና ብሪታንያ ተመዝግበዋል። ባለም አቀፉ ወረርሽኝ ይዞታ ከወደ ኒውዚላንድ መልካም ዜና እየተሰማ ነው። ሀገራቸው የኮቪድ-19ን ስርጭት መክታቷን ጠቅላይ ሚኒስትሯ ጃሲንዳ አርደን በዛሬው ዕለት ይፋ አድርገዋል። ኒውዚላንድ የቫይረሱን ስርጭት ለመክታት ካጸናቻቸው የእንቅስቃሴ እገዳዎች እስካሁን ያልተነሱቱ እንዲነሱ ወስናለች። ድንበሮቿ ግን እንደተዘጉ ነው የሚቆዩት። ይበዚህ እንዳለ የዓለም የንግድ ማዕከሏ የዩናይትድ ስቴትስዋ ግዙፍ ከተማ ኒውዮርክ ቀስ በቀስ እየተከፈተች ነው። በሰሞኑ የተቃውሞ ሰልፎችና ሁከቶች ምክንያት ተጥሎባት የነበረው የሰዓት እላፊ ገደብ ከተነሳ በኋላ እያንሰራራች ባለችው ኒውዮርክም ሆነ በሌሎች አካባቢዎች የአደባባይ እንቅስቃሴዎች ውስጥ የተሳተፉ ሁሉ እንዲመረመሩ የኒውዮርክ ከተማ ከንቲባና የሌሎች አካባቢዎችም አገረ ገዢዎች እያሳሰቡ ናቸው። ሰሎሞን አባተ ዝርዝሩን ይዟል።
ኒውዮርክ ሀገር ብትሆን ኖሮ ከና አካባቢዋ ከ2 ትሪሊዮን ዶላር በላይ በሚውለው አጠቃላይ የውስጥ ምርቷና በየዕለቱ በመታንቀሳቀሰው ነዋይ በዓለም 13ኛዋ ግዙፍ ምጣኔ ሀብት ትሆን ነበር። ከ8 ሚሊዮን በላይ ከሆኑ የውስጥ ነዋሪዎቿና ከሚነገሩባት ከ800 በላይ የዓለም ቋንቋዎች በታላቅነቷ ኒውዮርክ ጎን የሚቆም ሌላ ማንም ከተማ ቢያንስ በዩናይትድ ስቴትስ የለም። የዘመኑ ወረርሽኝ ዓለምን ያዳረሰ ጊዜም እያገኛት ያለው ጉዳት የዚያኑ ያህል ሆነ። ወደ 22000 የሚጠጋ ቁጥር ያለውን ሰዋን በአራት ወር ጊዜ ውስጥ በኮቪድ-19 ምክንያት አጣለች። ከ208000 በላይ ሰው ለአዲሱ ኮሮና ቫይረስ ተጋልጦባታል። የሰውን ህይወት ለማትረፍ ሲባል ንግድና ወረቷን ወደ ጎን አደረገችና ያቺ የማትተኛ ህይወታምና የወከባ ከተማ ተዘጋ ዘንድ ግድ ሆነ። በዚያም ምክንያት ያሰቡት እንደተሳካላቸው ባለስልጣናቱም ጥናቶችም እየተናገሩ ነው። የቫይረሱ መዛመትም በየዕለቱ ይመዘገብ የነበረው የሚረግፍ ህይወት ቁጥርም ዛሬ ረገብ የማለት አዝማሚያ ይዟል። በመሆኑም ኒውዮርክ እንደገና ልትከፈት ነው። ዛሬ ብቻ ወደ ግማሽ ሚሊዮን የሚጠጋ ቁጥር ያለው ሰው ወደ ስራው ይመለሳል ተብሎ ሲወራ ውሏል። ይህ የከተማይቱ መከፈት የመጀመሪያው ምዕራፍ መጀመሪያ ነው። 3 ወራት ለሚሆን ጊዜ ከምድር ለምድር ባቡር ርቀው የቆዩ ነዋሪዎቿም ዛሬ ታሪካዊውን የህዝብ ማመላለሻቸውን መልሰው እያዩት ነው። የግንባታ፣ የፋብሪካ፣ የጅምላ ማከፋፈያዎች ሰራተኞችና አንዳንድ ቸርቻሪዎችም ዛሬ ወደ የስራ ገበታቸው ብቅ ብቅ ብለዋል። ከትላልቆቹ የኒውዮርክ ሱቆች አንዳች ሸቀጥ መግዛት የሚፈልግ ቢኖር በርግጥ እንደ ወትሮው ወደ ውስጥ ገብቶ አይፍሰስበት እንጂ በየማዕዘናቱ ካሉ የውጭ በሮች ወይም መስኮቶቻቸው እያነሳ መሄድ ይችላል። ምግብ ቤቶቹና መዝናኛዎቹ ግን ምናልባት እስከ ወሩ መጨረሻ ለቀሪ 3 ሳምንታት ያህል አይከፈቱም። ይህ በእንዲህ እንዳለ ግን ከጥቁሩ ጆርጅ ፍሎይድ ሞት ጋር ተያይዞ በተነሱ የተቃውሞ ሰልፎች ላይ የነበሩ ሁሉ እንዲመረመሩ የከተማይቱ ከንቲባን ቢል ደ ብላሲዮን ጨምሮ ሌሎችም ሀገረ ገዢዎችና ባለስልጣናት ውትወታ ጀምረዋል። ኒውዮርክ ውስጥ 15 ተጨማሪ የምርመራ ጣቢያዎች መከፈታቸውን ከንቲባው አስታውቀው አትዘናጉ፣ ዛሬውኑ ተመርመሩ ብለዋል።
የአትላንታ፣ የሲያትል እና የሳን ፍራንሲስኮ ክፍለ ግዛቶች እና ከተሞች ባለስልጣናትም ተመሳሳይ ጥሪ አሰምተዋል። በፍሎሪዳ ክፍለ ግዛት ደግሞ ትናንት እሁድ ተጨማሪ 1180 የኮሮና ቫይረስ ተያያዦች መገኘታቸውን የክፍለ ግዛቷ የጤና ባለስልጣናት ተናግረዋል። በየቀኑ የሚገኙት አዲስ ተጠቂዎች ቁጥር ከ1000 የበለጠ ሲሆን አምስተኛ ቀኑ መሆኑን ሳይገልጹም አላለፉም። ፍሎሪዳ ያሉ የወረሽኙ አዋቂዎች ሰው የተዘጉ እንቅስቃሴዎች ሲከፈቱ አካላዊ ርቀትን ችላ ያለ መሆኑን እንዳስተዋሉ ይናገራሉ። የተቃውሞ እንቅስቃሴዎቹን ተከትሎም የቫይረሱ ተያዦች ቁጥር መጨመር እንደጀመረ ነው አክለው የገለጹት። ይህ በዚህ እንዳለ የፍሎሪዳ ሪፐብሊካን ሴኔተር ሪክ ስካት ቻይና የኮቪድ-19 መከላከያ ክትባት እንዳይገኝ አሻጥር ልትፈጽም እየሞከረች ነች ሲሉ መወንጀላቸው ተሰምቷል። ስካት ለቢቢሲ በሰጡት ቃል የስለላ ማህበረሰባችን መረጃ ደርሶታል ብለዋል። ዩናይትድ ስቴትስ ወይም ብሪታንያ ከሌሎች ቀድመው ክትባቱን ቢያገኙ ቻይና ደስ የሚላት አይደለችም ያሉት ሴኔተሩ ማስረጃ ለመስጠት ግን ፈቃደኛ አልሆኑም። ቻይና ለወንጀላው እስካሁን ምላሽ አልሰጠችበትም። በሌላ ዜና ባለም ዙሪያ የኮሮና ቫይረስ ስርጭትን ለመከላከልና ለመቆጣጠር በተወሰዱት የእንቅስቃሴ እገዳዎች የብዙ ሚሊዮን ሰዎችን ህይወት ከሞት ለማዳን መቻሉን ዛሬ ይፋ የሆኑ ጥናቶች አመልክተዋል። የለንደን ኢምፔሪያል ኮሌጅ ባወጣው ጥናት እንግሊዝ፣ ፈረንሳይ፣ ስፔን፣ ስዊዘርላንድ እና ጀርመንን ጨምሮ በ11 የአውሮፓ ሀገሮች ትምህርት ቤቶችንና የግድ ክፍት መሆን የሌለባቸውን መስሪያ ቤቶች መዝጋትን ጨምሮ በተወሰዱ የእንቅስቃሴ እገዳዎች ምክንያት 3 ሚሊዮን የሚጠጋ ህይወት ለማትረፍ እንደተቻለ ነው የገለጹት። ከብሪታንያው ጥናት ጋር ተያይዞ የታተመ ሌላ ዩናይትድ ስቴትስ ውስጥ የተከናወነ ጥናት እንዳመለከተው ደግሞ ቻይና፣ ዩናይትድ ስቴትስ፣ ጣሊያን፣ ፈረንሳይ፣ ደቡብ ኮሪያና ኢራን ውስጥ የተወሰዱት የእንቅስቃሴ ክልከላ ፖሊሲዎች 530 ሚሊዮን ህዝብ ለቫይረሱ ከመጋለጥ ተከላክለዋል ይላል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ በፖሊሶች እጅ ያለ ህይወቱ ላለፈው ጥቁር አሜሪካዊ ጆርጅ ፍሎይድ የጸሎትና የቀብር ስነ ስርዓት ነገ ማክሰኞ ቴክሳስዋ ሂውስተን ከተማ ውስጥ ይከናወናል። በዛሬው ዕለትም ለቀስተኞች በከተማዋ በሚገኘው ፋውንተን ኦፍ ፕሬይዝ ቤተክርስቲያን ለጆርጅ ፍሎይድ አክብሮታቸውን በመግለጽ የመጨረሻ ስንብት ያደርጋሉ። የጆርጅ ፍሎይድ ሞት ተከትሎ በዩናይትድ ስቴትስና በዓለም ዙሪያ በርካታ ከተሞች የፖሊሶች የጭካኔ አድራጎትን የሚቃወሙ ሰልፎች ለቀናት ተቀጣጥለው ከርመዋል። የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ተፎካካሪ የቀድሞው ምክትል ፕሬዝደንት ጆ ባይደን ከጆርጅ ፍሎይድ ቤተሰብ ጋር ለመገናኘትና የጸሎት ስነ ስርዓቱ ላይ በቪዲዮ አማካይነት መልእክት ለማስተላለፍ ወደ ሂውስተን እንደሚጓዙ ረዳታቸው አመልክተዋል። ፕሬዝደንት ዶናልድ ትራምፕ ደግሞ የዋሽንግተን ዲሲን ህግ አስከባሪዎች እንዲያግዙ ተሰማርተው የነበሩ የብሔራዊ ዘብ ወታደሮች መውጣት እንዲጀምሩ ትናንት ትዕዛዝ ሰጥተዋል። በሌሎች ከተሞች ባለፉት ቀናት በተቃዋሚ ሰልፈኞችና በፖሊሶች መካከል ግጭቶች መቀነሳቸውን ተከትሎ ተመሳሳይ እርምጃዎች እየተወሰዱ ናቸው። ህግና ስርዓት መከበር አለበት ብለው አዘውትረው ሲናገሩ የቆዩት ፕሬዝደንት ትራምፕ የፖሊስ በጀት እንዲቆረጥ ወይም ሙሉ በሙሉ እንዲዘጋ የሚቀርቡትን ጥያቄዎች በትዊተር ተችተዋል። የፕሬዝደንቱ ሪፐብሊካን ፓርቲ የመወሰኛ ምክር ቤት አባል ሚት ሮምኒ ደግሞ በትናንት እሁድ የዋሽንግተን ዲሲ የተቃውሞ ሰልፍ ላይ ተገኝተዋል። ላለፉት 2 ሳምንታት ገደማ በዘለቁት ሰልፎች ላይ ከሪፐብሊካን ፓርቲው በኩል መሳተፋቸው የታወቀ የመጀመሪያ የኮንግረስ አባል መሆናቸው ነው ሚት ሮምኒ። ይህ በዚህ እንዳለ የ46 ዓመቱ ጆርጅ ፍሎይድ ነጩ ፖሊስ አንገቱን በጉልበቱ ከ8 ደቂቃ በላይ ተጭኖት ህይወቱ ያለፈባት የሚኒያፖሊስ ከተማ ከ12ቱ የከተማ ምክር ቤቱ አባላት 9ኙ የፖሊስ ሰራዊቱ እንዲበተን ለማድረግ ቃል ገብተዋል። የከተማዋ ከንቲባ ጄኮብ ፍራይ ደግሞ ፍሎይድን አንገቱን በጉልበቱ ተጭኖ ለህልፈት ያበቃው ፖሊስ ክስ እንዲመሰረትበት ድጋፍ መስጠታቸው ሲታወስ፣ የፖሊስ ሰራዊቱ ሙሉ በሙሉ ማስወገድ ሳይሆን የለውጥ እርምጃ ማካሄድን የሚደግፉ መሆናቸውን ተናግረዋል። በመጨረሻም በአፍጋኒስታን የመልሶ እርቅ የዩናይትድ ስቴትስ ተወካይ ዛልሜይ ኻሊልዛድ ካታር ውስጥ ከታሊባን መሪዎች ጋር ተገናኝተው ተነጋግረዋል። ለሁለት ዓመታት የተካሄደውን የአፍጋኒስታን ጦርነት ለማቆም የታለመውን የሰላም ውል ተግባራዊነት በተመለከተ እንዳነጋገሯቸው ነው የተገለጸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ሰኔ 1 ቀን 2012 ዓመተ ምህረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ቆንጅት ታየን ለዜናው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኔ 1 ቀን 2012 ዓመተ ምህረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ኢትዮጵያ የኮቪድ-19 ወረርሽኝ መዛመት ለመመከት የዘረጋችው ስልት አደጋውን በመቀነስ የወረርሽኙን ጊዜ በማሳጠርና የምጣኔ ሀብት እድገቱን ማስቀጠል ላይ ያተኮረ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ ተናገሩ። ከታላቁ ህዳሴ ግድብ ኢትዮጵያ የምታገኘውን ተፈጥሯዊና ህጋዊ ጥቅም ሊጻረሩ የሚችሉ የተባሉ ኃይሎችንም አስጠንቅቀዋል። መለስካቸው አምሃ ጠቅላይ ሚኒስትሩ ዛሬ በፓርላማ ተገኝተው ለቀረቡላቸው ጥያቄዎች የሰጧቸውን ምላሾች ተከታትሎ ተከታዩን አጠናቅሯል።
ጠቅላይ ሚኒስትር አብይ አህመድ ዛሬ የተወካዮች ምክር ቤት አባላት በተለያዩ የሀገሪቱ ወቅታዊ ጉዳዮች ላይ ላቀረቡላቸው የተለያዩ ጥያቄዎች ምላሽ ሲሰጡ የኮሮና ወረርሽኝን በተመለከተ የተነሱት ጥያቄዎችን እጅግ ወቅታዊነትና ተገቢነት ጠቅሰው መንግስታቸው የተከተለውን የመፍትሄ መንገድ አብራርተዋል። ዓለም አቀፋዊ ወረርሽኝ ኮቪድ-19 ሁሉንም የዓለም አገሮች ያዳረሰ በሽታ መሆኑን አስታውሰው ተጽዕኖው ግን ከአገር አገር እንደሚለያይ አመልክተዋል። በተለይም ባደጉ አገሮችና እንደ ኢትዮጵያ ባሉ ደሃ አገሮች ላይ በሽታው የሚያሳርፈው በትር የሚያስከትለውን ተጽዕኖ እንደሚለያይ አስረድተዋል። የኢትዮጵያንም የራስዋን ልዩ ሁኔታዎች ከተመን በማስገባት መንግስታቸው ኮቪድን ለመመከት የዘረጋውን ስልት አብራርተዋል።
የሶስተኛው ዓለም ሀገራት የሚደርስባቸው ምት ከአድቫንስድ ኢኮኖሚ አንጻር ዝቅተኛ ቢሆንም ከዚያ የመውጣት የማገገም እድላቸው ግን ረዘም ያለ ጊዜ ይወስዳል። እኛ በዝቅተኛ ደረጃ ከሚጎዱትና ረዘም ያለ ጊዜ የዘንድሮ የኮሮና ችግር ኢኮኖሚያቸውን ሊፈትንባቸው ከሚችሉ ሀገራት ተርታ ስለሆን ሙሉ እሳቢያችንና ስትራቴጂያችን ምቱን መቀነስ፣ ጊዜውን ማሳጠርና የጀመርነውን የእድገት ጉዞ እንዴት ማሳለጥ እንችላለን የሚለው ይሆናል።
ጠቅላይ ሚኒስትሩ አክለውም የኮሮና ቫይረስ ያመጣው አደጋ ማንም ሊያስተውለው የሚችልና ገሃድ ቢሆንም ከዚህ ፈተና ጋር ግን መልካም እድሎችን ማግኘት እንደሚቻል ጠቁመዋል። በዚህም መሰረት በጤና፣ በምጣኔ ሀብት፣ በማህበራዊና በሌሎችም ዘርፎች የሚታዩትን ፈተናዎች በወጉ በመመርመርና ትክክለኛ እርምጃዎች በመውሰድ ለእድገት የሚበጁ መልካም ስራዎችን ማከናወን እንደሚቻል በራሱ በጤናው ዘርፍ በመጀመሪያ ያጋጠመውን ተግዳሮት ለመፍታት በተሰራው ስራ የተገኘውን በምሳሌነት ጠቅሰዋል።
ባለፉት 3 ወራት ይህንን ብቃት ለመቀየር ሰፊ ስራ በመሰራቱ ዛሬ በሁሉም ክልል እና በሁለቱ ከተማ 31 ገደማ ላብራቶሪዎች ያሉን ሲሆን በቀን 8000 ሰው በኮሮና መያዝ አለመያዙን የሚያሳውቅ ካፓሲቲ ፈጥረናል። አስቡት፣ በ3 ወር ጊዜ ውስጥ ነው 31 ላብ በቀን 8000 አቅም የፈጠር ነው። ይህ በኩፍኝ፣ በወባ፣ በካንሰር፣ በኩላሊት፣ በሁሉም በሽታ ይሄ አቅም ተፈጥሮ ቢሆን ኖሮ የጤና ስርዓታችን ምን ያክል ህይወት ይታደግ እንደሚችል መገመት ይቻላል። በዚህ ግን አላበቃንም። በዚህ ሳምንት መጨረሻ ድረስ ተጨማሪ 7 ላቦች ስለሚከፈቱ ወደ 38 ላብ ያድጋል። በሰኔ ወር መጨረሻ 15 ተጨማሪ ላቦች ይከፈታሉ። አጠቃላይ በሐምሌ ወር ውስጥ ከ14000 ሰው በላይ በቀን የመለየት አቅም እንፈጥራለን።
በምጣኔ ሀብቱ መስክ ኮሮና ቫይረስ ያስከተለው ችግር እንዳለ ሆኖ በተወሰዱት እርምጃዎች የሀገሪቱ ኢኮኖሚ በ6% እንደሚያድግ ተናግረዋል። ይህ የመንግስታቸው ግምት ቢሆንም ዓለም አቀፉ የገንዘብ ድርጅት በበኩሉ ከ3% በላይ እንደሚያድግ መመስከሩን ለምክር ቤቱ አባላት ገልጸዋል። ከምክር ቤቱ አባላት መካከል ስለ ታላቁ ህዳሴ ግድብ ጥያቄ ያቀረቡም ነበሩ።
የህዳሴው ግድብ ለእኛ ለኢትዮጵያውያን የህልውናችን መሰረት፣ ከሁሉም ፕሮጀክቶቻችን የበለጠ ሁሉም ኢትዮጵያ የሆነ ዜጋ በሙሉ እንደ አይነ ብሌኑ የሚጠብቀው መሆኑ ይታወቃል። በመሆኑም አዲሱ አመራር ወደ ስልጣን ከመጣ ቀን ጀምሮ በፕሮጀክቱ ላይ የነበሩ ክፍተቶችን በመገምገም የማስተካከያ እርምጃዎችን በመውሰድ በተሻለ ጥራትና ፍጥነት ፕሮጀክቱን እያስቀጠለ መሆኑን የምክር ቤት አባላት በተለያየ ጊዜ ባካያነው ክትትልና ግምገማ አረጋግጠናል። ሆኖም ግን አንዳንድ የፖለቲካ ፓርቲዎችና ግለሰቦች ይህን እውነታ በመተው አዲሱ አመራር የህዳሴው ግድብ ለውጭ ኃይሎች እንደ መደራደር ያቅርቦታል፣ የአሜሪካ ድርድርም ቢሆን በቸልተኝነት የተገባበት የህዳሴውን ግድብ በገንዘብ ለመቀየር ሆን ብሎ የተሸረበ ሴራ ነው፣ አሁን ከድርድር ወጣን የተባለውም የህዝቡን አዝማሚያ በማየት ነው በማለት በተለያየ መንገድ ህዝብንና መንግስትን ለመነጣጠል የሚሰሩ ኃይሎች ስላሉ የመንግስት ግልጽ አቋም ለህዝብ ቢብራራ፣ በሌላ በኩል ችግሩን በሰላማዊ መንገድ ለመፍታት ምን እየተሰራ ነው፣ ይህ ሳይሆን ቀርቶ ግብጽ አሁን በጀመረችው የእምቢተኝነት አግባብ ቀጥላ ልትሰነዝርብን የምትሞክረው ማንኛውም አይነት ጥቃት ቢኖር መንግስት ምን ዝግጅት አለው?
ጠቅላይ ሚኒስትሩ በጉዳዩ ላይ ሰፊ ማብራሪያ ሰጥተዋል። በአሉባልታ ደረጃ የሚነፈሰውን ማለትም በስልጣን ላይ ያለው መንግስት ግድቡን ለድርድር አቅርቦታል የሚለውን የምክር ቤቱ አባላት ባላቸው ኃላፊነትና ስልጣንም ሊያጣሩ የሚችሉ መሆናቸውን ጠቁመው ወደዚህ ዝርዝር መግባቱን የምክር ቤቱን ክብር ማውረድ እንደሆነ ቆጥረውታል። ይሁንና የግድቡ ስራ ያጋጠመውን እንቅፋቶች ዘርዝረው የለውጡ አመራር ኃይል ያሉትን ስልጣን ከያዘ በኋላ የተፈጠሩትን እንቅፋቶችና ስህተቶች አርሞ አሁን ከደረሰበት ደረጃ ማድረሱን አባላቱ ራሳቸው ሄደው መመስከር እንደሚችሉ ገልጸዋል። በዲፕሎማሲው ረገድ የተሰራውን ከጠቆሙ በኋላ ግን ከግድቡ የሚገኘውን ጥቅም ኢትዮጵያን ሊያሳጣ የሚከጅል ኃይል ካለ ያለውን ምርጫ አሳይተዋል።
እናንተ ማገዶ መሸከም ሲወርድ ሲዋረድ የወረሳችሁት ነው። ንጹህ መጠጥ ውሃ አያስፈልጋችሁም፣ ኤሌክትሪክ አያስፈልጋችሁም የሚለን ኃይል ደግሞ ለመቀበል ትንሽ እንቸገራል። ያደጉ ሀገራት ከእርዳታ ከልመና ውጡ እደጉ ብለው ሁሌ ይናገራሉ፣ ይወቅሳሉ፣ ይጽፉብናል። እንውጣ። ልባም ጎረቤቶች ካሉን ዛፍ መትከል ላይ እኛ ማገዝ አለባቸው። አካባቢ እንጠብቅ፣ ከተፈጥሮ እንጠቀም፣ ወንድሞቻችን አንጉዳ፣ ሌብነት እንቀንስ፣ የሰው እውቀት ጉልበት እንጠቀም፣ እንደግን ያልነው ከዚህ ውጭ ምንም መሻት ኢትዮጵያ የላት። ይሄ መሻቷ ደግሞ የሚያስቆመው ኃይልና የሚከላከል ኃይል ካለ ትርጉም የለውም ለእኛ መኖርም አለመኖርም። በ21ኛ ክፍለ ዘመን ያን የሚያክል ማገዶ የተሸከመች የምትሄድ እናት ከማየት በላይ ውርደትም ሞትም የለም። እሱን ማቆም እስካልቻል ድረስ ከዛ የከፋ መዓትና ችግር አይመጣም።
ምርጫን በተመለከተም የምርጫ ቦርድ ባቀረበው ምክረ ሐሳብ በመመስረት የሕዝብ ተወካዮች ያሳለፈውን ውሳኔ አስታውሰው አንድ የምክር ቤቱ አባል ጥያቄ አንስተው ነበረ።
ይሁን እንጂ አንዳንድ የተፎካካሪ የፖለቲካ ፓርቲ አባላትና አካላት አሁን ያለው መንግስትም ሆነ የሕዝብ ተወካዮች ምክር ቤት ከመስከረም 2013 በኋላ ሕጋዊ መሰረትም ሆነ እውቅና ስለማይኖራቸው አማራጭ መፍትሄ የፖለቲካ ውይይት ማለትም የሽግግር መንግስት ወይም ባለአደራ መንግስት መመስረት እንደሚገባና ይህ የማይሆን ከሆነ በሀገሪቱ ከፍተኛ ነውጥና ቀውስ እንደሚፈጠርና ይህንንም እንቅስቃሴ የመከላከያ ሰራዊትም ሆነ የጸጥታ ኃይሎች ጭምር ድጋፍ እንደሚሰጣቸው በተለያዩ የመገናኛ ብዙሀን መግለጫ የሚመስል አስተያየቶችን እየሰጡ ይገኛሉ። በሌላ በኩል ደግሞ በትግራይ ክልል የ2012 ምርጫ ቀደም ሲል በተያዘው የጊዜ ሰሌዳ መሰረት ለማካሄድ የሚያግድ ኃይል እንደሌለ ህወሓት መግለጫ እየሰጠ ይገኛል። በመሆኑም ክቡር ጠቅላይ ሚኒስትር፣ እነኚህን የሁለቱንም ወገኖች የህገ መንግስታዊ አካሄዶችን እንዴት ስርዓት ማስያዝ ማስተናገድና ምላሽ መስጠት ይቻላል? ምንስ አቅጣጫ እንደ መንግስት እየተያዘ ይገኛል? ማብራሪያ ብሰጥ አመሰግናለሁ።
ጠቅላይ ሚኒስትር አብይም ለጥያቄው መልስ ሰጥተዋል።
እኛ ይህ ምክር ቤት የወሰነው ውሳኔ ተቀብለን መፈጸም እንጂ የበላይ አካል የበላይ የስልጣን አካል የወሰነው ውሳኔ መልሰን እንደ መንግስት ልንነጋገርና ልንቀይር የሚያስችል አቅም የለም። ህገ መንግስታዊ አቅም የለም። በዚህ ምክንያት ወደ አጣሪ ጉባኤው ሄደው አጣሪ ጉባኤው ባልተለመደ መንገድ በቴሌቪዥን በይፋ ከወትሮ በተለየ መንገድ ውይይት አካሂዷል። ሁላችሁም ሰምታችኋል። ይሄ ጥሩ ልምምድ ነው። ለኢትዮጵያ የደረሰበትን ድምዳሜ ለፌዴሬሽን ምክር ቤት አቅርቧል። ፌዴሬሽን ምክር ቤት ምን እንደሚወስድ አናቅም። አሁን በጉዳዩ ተወያይቶ ውሳኔ ሲሰጥ ያን ውሳኔ እንደ መንግስት እናስፈጽማለን። የእኛ ስራ በህግ አግባብ የተፈጸመውን ማንኛውም ውሳኔ በተገቢው እንዲፈጸም ማድረግ ነው እንጂ ህጉን መቀልበስ የሚያስችል ስልጣን ለአስፈጻሚው አልተሰጠም። በዚህ አግባብ ጉዳዩ ቢታይ መልካም ይሆናል። ከምርጫ ቦርድ አንጻር ሁኔታ አጥንተው አይተው አያዋጣንም፣ ስልጣናችሁን ከፈለጋችሁ ትወስዳላችሁ እንጂ የማይረባ ነገር አንሰራም ማለታቸው በኋላ ላይ ቆይተን ስናየው ለካ የለውጡ እና የትግላችን ፍሬ ነው። ተቋም እየገነባን ነው ማለት ነው። ተቋም እየተገነባ ሲሄድ አስፈጻሚዎች እንዳሻቸው ገብቶ ማድረግ እንዳይችሉ ይከላከላሉ። ለዚህ ምርጫ ቦርድ መመስገን አለበት። የምርጫ ቦርድ ሰብሳቢ ወይዘሮ ብርቱካን ጠንከር ብለው ዴሞክራሲያዊ መትከል ለመፍጠር ኢትዮጵያ ውስጥ መሄድ ያለብን መንገድ በዚህ መንገድ እንጂ እናንተ የምትሉት አይደለም ብለው ከኛ ፍላጎት ተቃር ነው መቆማቸው ምስጋና የሚያስቸር ብቃት እንደሆነ ነው በኋላ መገንዘብ ይቻላል።
ጠቅላይ ሚኒስትሩ ለሌሎች ጥያቄዎች የሰጧቸውን መልሶች ወደፊት ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የ1997ን ምርጫ ተከትሎ የልክ የዛሬ 15 ዓመት ሰኔ 1 ቀን አዲስ አበባ ላይ ልጆቻቸው በመንግስት ኃይሎች የተገደሉባቸው ቤተሰቦች አስተዋሽ የለንም፣ ለልጆቻችን መታሰቢያ የሚያቆምልን አላገኘንም ሲሉ ተናገሩ። በየዓመቱ በጋራ ተሰብስበው የሻማ ማብራት ስነ ስርዓት እንደሚያደርጉና ልጆቻቸውን እንደሚያስቡ ልጆቻቸውን ያስታውሱ እንደነበር ገልጠው ዘንድሮ በኮሮና ቫይረስ ወረርሽኝ ሳቢያ መገናኘት እንዳልቻሉ ተናግረዋል። ጽዮን ግርማ የተወሰኑትን አነጋግራ ተከታዩን አጠናቅራለች።
እኔ በወቅቱ እዚህ ወደ እሱ ታናሽ ወንድም አለ ከትምህርት ቤት ለማምጣት እንግዲህ ግርግር ነበር። እኔና ባለቤቴ ጌትነት እናት ታናሽ ወንድም ልናመጣ ወደ ቀለም ወርቅ ትምህርት ቤት እየሄድን ነበር። ከዛ ስንመለስ ነው ጓደኞቹ መመጣቱን የነበር። ከዛ ከመጣ ስንሄድ ከሁለት ሰዓት በላይ ነው ደሞ የፈሰሰን። ውሃ ጠጥኝ ውሃ ስጡኝ እያለ ነበር። እንዳይነሳ ከለከሉት። ጓደኛውም እዚያ ዙሪያ ከባዎች ነበር እናንተንም እንደግማቸዋለን እያሉ ጥይት እየተኮሰ አላስቀርባንም። በኋላ እኛ ከዚያ ታናሽ ወንድምን ከትምህርት ቤት ይዘን መጥተን ስንገባም ልጆች ነገሩ። ከዚያም ተነስተን ዘውዲቱ ሆስፒታል ከጥቁር አንበሳ ቦታ የለም በዚያም ባየ አካባቢ ያው ቶክስን ስለነበር የተመቱትን ብዙ ልጆች ነበሩ። ጥቁር አንበሳ ዘውዲቱ ሄዱ። ዘውዲቱ ገባ። እዚያን ሰዓት ዘውዲቱ ብዙ ጥረት አድርጎ ማዳም ብዙ ጥረት አድርገውልን ነበር። ስምንት ሰዓት ሲሆን ህይወቱ አለፈ።
አቶ አያሌ ወዳጆ ይባላሉ። ልክ የዛሬ 15 ዓመት ሰኔ 1 ቀን 1997 ዓመተ ምህረት የተገደለ ጌትነት አያሌው የተባለ የ28 ዓመት ልጃቸውን ሁኔታ ሲያስታውሱ ከተናገሩት የተቀነጨበውን የሰማችሁት። የምርጫ 97 ውጤት የቀሰቀሰው ግጭት የብዙዎችን ህይወት ለመቅጠፍ ምክንያት ነበር። ከዚያም አሉ አቶ አያሌው፣
ከዚያም በቃ አስክሬኑን ይዘን ወደ ቤታችን ገባን። ከዛ በኋላ በቃ በየአካባቢ በአዲስ ከተማ ዜሮ ቴሌሽ የምትባሉ ሁለት ልጅ ሞታት፣ ተክለ ሃይማኖት፣ አማኑኤል በየቦታ በቃ የጥይት ረጅብኝ ሆነ። ከሁሉም እየተላቀስን ቤታችን ያዘን ገባን። የተቀረብን አስክሬንም አንሰጥም ብለው ወደ ዳግማዊ ምኒልክ ሆስፒታል ነው ገንዘብ ከፍለው ብዙ ተፈቃይተው ነው እንትን ያሉ። በቃ እዛንበት አዲስ አበባ ላይ የአጋዚያን ወታደሮች ያወረዱት ጥይት ከዝናብ ዘነበ። እግዚአብሔር ዝናብ አወረደው እንጂ ከዛ የበለጠም ዝናቡ ምረቱን ሲያወርድ ደማቸውን የማጠበው ከበየ አካባቢ ለቅሶ ሆነ፣ ጩኸት ሆነ። ማንም ጣሊያን ፋሽስት ጣሊያን ያልሰራው ስራ ነው የሰሩብን በወቅቱ እኛ የኢህአዴግ የአጋዚያን ወታደሮች። ከዛም ለቀብር ወደ በማግስቱ ወደ ሸጎዴ ሩፋኤል ቤተክርስቲያን ስሜ ኢትዮጵያ ባንዲራ ለብሶ በካሪዛ ነው ይዘውት የወጡት ጓደኞቹ የኢትዮጵያ ባንዲራ ልብሰው። ከዛ እንዴት ባንዲራ ይለብሳል አንድ ሀገር መሪ እንኳን አይለብስም ብለ ተኩስ ከፈቱ ብናባሪና ፖሊስ ኮሌጅ ላይ። ከዛ እናቶች አባቶች ወጣቱን መሀል አስገብቶ እኛም የላችሁንም ወጣቱን ምገን ብሎ አቀብረን ስንመጣ ከዛ ጅበውን መኖሪያ ቤታችን ላይ ወጣቱ ከድንካን ውስጥ እንዳያወጣ አድርገን እስከ ምሽቱ ሶስት ሰዓት ድረስ ቁጭ ብሎ ከዛ ተለምኖን መትረየስ ጅብ ላይ ደግኖ ከሶስት ሰዓት በኋላ
የጌትነትና ዝናቧ እባላለሁ። ዝናቧ ይደአበያልሽ እኛ ምንም ነገር እኛ አቅማችንም አይፈቅድም። ሁላችንም ሁለትም የሞታታለች እኛም አለን። አንድ እንኳን የሆነ ነገር እንኳን ማስታወሻ እንኳን ተታሰቢያ ውልት አልተደረገላቸው እንደገና የሚያስታውሳቸው የለም። በፊት እንደምንም አድርገው እንትን ጥፈት ቤት አዘጋጅተው የሆነ ነገር እንኳን በአመት እንሰባሰብ ነበረ አይንጅረን ሻውል ባሉበት ሰዓት። አሁን ምንም ነገር የለም። ዘንድ ቢባል ዘንድሮ ደግሞ ይህንን በሽታ መጥቶ ማንም ከማንም አይገናኝም። በዛ ምክንያት ቀረ አምላምት የተወሰነ ሰው ሄዶ እዛ አክብረናል። በአመት በፊት እናከብር ነበረ። በባህል ደግሞ እንደ ጽፈት ቤቱ ተዘግቶ ነበር የሆነ ሰዓት ላይ። አሁን አምና የተወሰነ ሰው ጀምሮ ነበረ። ዘንድሮ ደግሞ በዚህ በሽታ ምክንያት አይቻልም የተወሰነ ሰው በስተቀር ብለዋሉ። እኛ ለልጆቻችን የሆነ ማስታወሻ እንኳን ቢያደረጉላቸው ለእኛ ትልቅ ተስፋ ነበር።
የ15 ዓመት ልጃቸው ፍቃዱ ይልማና የ14 ዓመት ልጃቸው አብርሃም ይልማ መኖሪያ ቤታቸው በር ላይ በዚህ በዛሬው ቀን የዛሬ 15 ዓመት የተገደለባቸው ወይዘሮ እቴነሽ ገብሬ ልጆቼን ከቀበርኩ በኋላ ጤና ኖሮኛ አውቅም ይላሉ። እና እርሶ ከማን ጋር ይኖራሉ? በራሱ ምን ይሰራሉ?
በጣም የተጨነቀ ልነግርሻል። ሁልጊዜ ሳስብ እሳት ረረች። ዛሬ ብታይም ከቤቴ ቁጭ ብዬ እርሻ በዚህ ያበራው እያዘንኩ ስማቸው ብዬ በሰው እያዘንኩ ይበት እንደነሱ ጎናቸው እስከምተኛ ድረስ ትንሽ እኮ ትልቁን አነሳለሁ ብሎ ተገበለ በመራፌ ለአንቺ ግን
እነዚህ ቤተሰቦች እስከ ዛሬ በየአመቱ ቀኑን ጠብቀን በእለቱ ከተገደሉት 42 ወጣቶች ቤተሰቦች ውስጥ ከ35 በላይ የምንሆነው ሻማ አብርተን አስበናቸው አልቅሰን ሀዘናችንን ተወተን ወደ ቤታችን እንገባ ነበር ብለዋል። ነገር ግን መታሰቢያ ቢቆምላቸውና አገር ቢያስታውሳቸው ብለን ሁሌ እናስባለን ይላሉ። ልክ የዛሬ 15 ዓመት በዛሬው ቀን መርካቶ አውቶብስ ተራ አዲስ ከተማና አካባቢው ይህ ድምጽ በርክቶ የተሰማበት ቀን ነበር።
ከዚሁ ርዕስ ጋር በተያያዘ ባልደራስ ለእውነተኛ ዲሞክራሲ የተባለው የፖለቲካ ድርጅት የፖለቲካ ፓርቲ ዛሬ ባወጣው መግለጫ ሰኔ አንድ ለተገደሉት ሰዎች መታሰቢያ እንዲቆምና በወቅቱ የ1997ቱን ግጭት ለማጣራት በወቅቱ ተቋቁሞ የነበረው ኮሚሽን ያቀረበውን ሪፖርት ፓርላማው ለታሪክ እንዲያስቀምጠው በመግለጫው ጠይቋል። ተከታዩ ርዕስ ወደ ሰሜን ኢትዮጵያ ይወስደናል። በትግራይ ክልል ከሁለት ወራት በላይ ተገድቦ የነበረው ከቦታ ቦታ እንቅስቃሴ ከዛሬ ዕለት ተፈቅዷል። በክልሉ የኮሮና ቫይረስ ወረርሽኝን ለመከላከል የተቋቋመው ኮማንድ ፖስት አዛዥ ግብረ ኃይል የተለያዩ ውሳኔዎችን ማስተላለፉን ምክትል ርዕሰ መስተዳድሩና የግብረ ኃይሉ ሰብሳቢ ዶክተር ደብረጽዮን ገብረ ሚካኤል ማብራሪያ ሰጥተዋል። ምክትል ርዕሰ መስተዳድሩ ሰሞኑን በክልሉ በተቃውሞ ሰልፍ ስለተነሱ የህዝብ ጥያቄዎችና በክልሉ ይካሄዳል የተባለውን ምርጫ አስመልክቶም ማብራሪያ ሰጥተዋል። ሙልጌታ ጽብሃ ተከታትሎታል።
የትግራይ ክልል ምክትል ርዕሰ መስተዳድርና የኮማንድ ፖስቱ ሰብሳቢ ዶክተር ደብረጽዮን ገብረ ሚካኤል ቅዳሜ ዕለት ለክልሉ መገናኛ ብዙሃን በሰጡት መግለጫ ከዞን ወደ ዞን መንቀሳቀስ ላይ ተጥሎ የነበረው ገደብ መነሳቱ ገልጸዋል። ገደቡ ከዛሬ ሰኞ ሰኔ 1 2012 ዓ.ም ተመረጀ ጀምሮ ደግሞ ተነስተዋል። እንዲሁም መጠጥ ቤቶች እስከ ማታው 2 ሰዓት ተገቢ ጥንቃቄ በማድረግ ስራ እንዲጀምሩ ተወስኗል። ሌላው ከዛሬ ዕለት ጀምሮ የተነሳው ገደብ የመንጃ ፈቃድ ማሰልጠኛ ተቋማት ስልጠና መስጠት እንዲጀምሩ ነው። በዚህ ሂደትም በአንድ ክፍል ውስጥ ከ10 ሰዎች በታች ብቻ ማስተማር እንዳለባቸው ተገልጿል። ገደቡ የተነሳው ኮሮና በኢኮኖሚያዊ እንቅስቃሴ እያሳደረው ያለው ተጽዕኖ ለመቀነስ መሆኑ ዶክተር ደብረጽዮን ገብረ ሚካኤል ተናግሯል።
በለሁ ነህት ግንግምሞትና ኢኮኖሚያዊ ጸጥታክ ይከብደለ ዘው ለለና አብትግራይ
ባለው ሁኔታ ስንገመግመው የኢኮኖሚ ተጽዕኖ በትግራይ እየከበደ መሆኑ ነው። በየቀኑ ክትትል ስለሚደረግ እንዲሁም ህብረተሰብ ለያካባቢው አስተዳደር አካላት በኢኮኖሚ ጉዳይ ላይ እየተፈጠረ ያለው ተጽዕኖ እየገለጸ ነው። አንደኛው የሚነሳው የዋጋ ንረት ነው። በሸቀጦች የሚታየው ይህንንም የዋጋ ንረት አንዱ ከአቅርቦት ጋር የሚነሳ ሲሆን ሌላኛው ደግሞ ከስራ ማጣት ጋር የሚነሳ ነው። እንቅስቃሴ በመፍቀድም የሚፈቱ አሉ። እንዲሁም ስራ እድል በመፍጠር ችግሩ መፍታት ይቻላል። የክረምት ስራችን በብዛት መንቀሳቀስ የሚጠይቅ ነው። የሚበዛው ኢኮኖሚ እንቅስቃሴ በግብርና የተመሰረተ ነው። በመሆኑም ከጫፍ እስከ ጫፍ ትግራይ በዚህ ክረምት ወደ ኢኮኖሚያዊ እንቅስቃሴ ይገባል። ገጠር ይሁን ከተማም በዚህ የተሳሰረ ነው። በዚህ ደግሞ ማሻሻያ ያስፈልጋል ነው ያሉት። የሃይማኖት ተቋማትም እንደየራሳቸው ተጨባጭ ሁኔታ የተጣሉ ገደቦች በማላላት አገልግሎት እንዲሰጡ መፈቀዱ የገለጹት ምክትል ርዕሰ መስተዳድሩ ሁሉም ተግባራት የጥንቃቄ መርሆች በመከተል እንዲከናወኑ ተወስኗል ብለዋል። ሰሞኑ በክልሉ በተቃውሞ ሰልፍ ስለተነሱ የህዝብ ጥያቄ በሰጡት ማብራሪያም በትግራይ ክልል የወረዳና የከተማ አደረጃጀት በማዋቀር ህዝብ ቀልጣፋ አገልግሎት እንዲያገኝ እንዲሁም ልማት ለማሳደግ በሚያስችል መልኩ እየተሰራ መሆኑ ዶክተር ደብረጽዮን ገልጸዋል። በአካሄድ ጥያቄ ማንሳት ተገቢ ነው ብለው መንገድ በመዝጋት ይሁን ሌሎች መንገዶች ተቃውሞ መጠየቅ ግን የሚደገፍ አይደለም በማለት ተችተዋል። የወረዳ ማዕከልና ሌሎች ተያያዥ ጉዳዮች በወረዳ ምክር ቤት እንዲወሰን ስርዓት ተቀምጧል በማለትም ገልጸዋል።
መፍትሄ ወረዳ ቤት መሪ መንገድ አጽፋ ወረዳ ቤት መሪ ኩስናል ካይፈል ክልል ይወስን ለክልሉን ይኮን ዞባ ይወስን
መፍትሄው የወረዳ ምክር ቤት ነው። መንገድ ስለዘጋ አይወሰንም። ክልልም ይሁን ዞን በዚህ ጉዳይ የመወሰን ስልጣን የላቸውም። የወረዳ አስተዳደርም አይወስንም። የወረዳ ምክር ቤት ነው የሚወስነው። ሁሉንም ወይም አብላጫ ድምጽ ያገኘ የወረዳ ማዕከል ይሆናል። እኔ ያልኩትን ካልሆነ የሚል ትክክል አይደለም። የታዩ ዝንባሌዎች ስህተት ናቸው። ከትክክለኛው መንገድ የወጣ ነው። አንዳችም በክልል መንግስት የሚመለስ ጥያቄ የለም። ወደ ክልል መጠየቅ ካስፈለገ በቀጥታ ወደ ክልል በመምጣት እንጂ መንገድ በመዝጋት አይመለስም። ስለዚህ የተስተካከለ ስርዓት ነው ያመጣ ነው። አዲስ ተቋማዊ የሆነ አካሄድ ሁሉንም በዚህ አሰራር ነው የሚፈታው ነው ያሉት። የቆራሪ ከተማ ጉዳይ ከሌሎች አካባቢዎች ይለያል ያሉት ዶክተር ደብረጽዮን ጥያቄው ከተማ አስተዳደር መሆን አንፈልግም፣ በገጠር ወረዳ ቀበሌ ሆነን ነው መቀጠል የምንፈልግ የሚል ነው። ይህንን ደግሞ ህዝብ ከፈለገ መሆን ይቻላል ብለዋል። የካሳ ጉዳይ ደግሞ ትኩረት ተደርጎ እየተሰራ ነው በማለት ገልጿል። በምርጫ ጉዳይ በሰጡት ማብራሪያ ደግሞ በክልሉ ምርጫ ለማካሄድ ፖለቲካዊ ውሳኔ ተወስኖ ተግባራዊ እንቅስቃሴ ተጀምሯል ያሉ ሲሆን በክልሉ ምርጫ መካሄድ አለበት ብለው ከሚያምኑ የፖለቲካ ፓርቲዎች ጋር በጉዳዩ ላይ መወያየታቸውንም ገልጸዋል።
አጀንዳ መንግስታውን ይሆንልኝ ለትናይ መስል አርሳ ውሳኔውን ተጣፈሪው ማየትናል። ብዙውን
የምርጫ አጀንዳ መንግስታዊ የሆነ ነው። ራስን እድል በራስ የመወሰን ጉዳይ ተወያይተንበታል። እንደ ፓርቲ አሁን ያለው ጉዳይ ምርጫ ብቻ አይደለም፣ የራስን እድል በራስ መወሰን መብት ነው። ምርጫም የሱ አካል ነው። ነገር ግን ከሁሉም በላይ የራስን እድል በራስ መወሰን መብታችን ይከበርልን። ህዝባችን የታገለው ለዚህ ነው፣ ራሱን እንዲያስተዳድር፣ የራሱ ፖለቲካ፣ ኢኮኖሚ፣ ባህልና ታሪክ እንዲከበር፣ የራሱም እድል እንዲወስን ነው። እንደሚታወቀው በህገ መንግስቱ አንቀጽ 39 ሙሉ መብት ነው ያለው የህዝብ ብለዋል። ምርጫ በኮሮና ጊዜ እንዴት መካሄድ እንዳለበት በምሁራን ጥናት አካሄድም ተሞክሮ እየወሰድነን ያሉት ምክትል ርዕሰ መስተዳድሩ በአሁኑ ጊዜ ምርጫ እያካሄዱ ካሉ ሀገራት ነው ተሞክሮ እየተወሰደ ያለው በማለትም ተናግረዋል። በኢትዮጵያ ወቅታዊ ሁኔታ ደግሞ ለተለያዩ ዓለም አቀፍ ተቋማትና ሀገራት እንዲረዱት በጽሁፍ በመላክ አሳውቀናል በማለትም ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙሉጌታ ለዘገባው አመሰግናለሁ። አድማጮች፣ ወደ ዓለም አቀፍ ርዕስ ነው የምንሻገረው። በትላንትና ሁለት ትላንት እሁድ በዓለም ዙሪያ በብዙ 10 ሺዎች የሚቆጠሩ ሰዎች ተሳተፉባቸው በጸረ ዘረኝነት ላይ ያተኮሩ የተቃውሞ ሰልፎች በሮም፣ በለንደን፣ በበርሊን፣ በብራስልስና በፓሪስ መንገዶች፣ በፓሪስ ጎዳናዎች ላይ የተቃውሞ ድምጾች ሲያሰሙለዋል። አንዳንዶቹ ተቃዋሚዎች አፍሪካዊ አሜሪካዊው ጆርጅ ፍሎይድ በሚኒያፖሊስ በፖሊሶች እጅ ሳለ መገደሉ ያስነሳቸው ሲሆኑ በአውሮፓ ሀገሮች የተፈጸሙ ወይም የሚፈጸሙ ዘር ላይ የተነጣጠሩ ጥቃቶችንም ማንሳታቸው አልቀረም ትለናለች። አዳነች ፍሳህዬ ዝርዝር ዘገባውን ይዛ ቀርባለች።
ትላንት የአፍና የአፍንጫ መሸፈኛ ጭንብል ያደረጉ በብዙ ሺህ የሚቆጠሩ ሰዎች ሮም በሚገኘው ህዝባዊ አደባባይ ላይ ዘረኝነትን በመቃወም በተደረገው አብይ ሰልፍ ድምጻቸውን ሲያሰሙ ውለዋል። በአደባባይ በተካሄደው የተቃውሞ ሰልፍ በሌሎች የተቃውሞ ሰልፎች እንደተደረገው ሁሉ ለስምንት ደቂቃዎች ያህል ሟቹን ጆርጅ ፍሎይድን በዝምታ አስበዋል። አንድ የቀድሞ የሚኒሶታ ፖሊስ ጉልበቱን በጆርጅ ፍሎይድ አንገት ላይ ተጭኖ ከስምንት ደቂቃዎች በላይ መቆየቱን ምክንያት በማድረግ ነው ለዛን ያህል ጊዜ በዝምታ የታሰበው። በብዙ ሺዎች የሚቆጠሩ ሰዎች ደግሞ እጆቻቸውን ጨብጠው በመዘርጋት ፍሎይድን ለማሰብ በጉልበታቸው መንበርከካቸውን አዣንስ ፍራንስ ፕረስ የፈረንሳይ የዜና አገልግሎት ዘግቧል። እዚህ መኖር ከባድ ነው ሲል የ32 ዓመት ዕድሜው ሴነጋላዊ ፍልሰተኛ ማሪኬባ ሳማቴ ለአዣንስ ፍራንስ ፕረስ ተናግሯል። ሳማቴን ያስኬደውን የፍልሰተኞች ወደ አውሮፓ መፍለስ ኢጣሊያ ውስጥ ጽንፈኛ ቀኞች ስልጣን እንዲይዙ ማስቻሉን እንደሚቃወም ነገሩን ነው የዜናው አገልግሎት የገለጸው። በለንደንም በአስር ሺዎች የሚቆጠሩ ሰዎች መንገዶች ላይ ወጥተው ሰላማዊ ሰልፍ አካሂደዋል። አንዳንዶቹ መፈክሮችና ምልክቶች አንግበው ለንደን በሚገኘው የአሜሪካ ኤምባሲ ውጭ ተሰልፈዋል። የሰልፉ አዘጋጆች በገለጹት መሰረት የተቃውሞ ሰልፎቹ በብሪታንያ አለ የሚሉትን ዘረኝነትንም የሚቃወሙ ናቸው። አንድ መፈክር ብሪታንያም ጥፋተኛ ናት እንደሚል ተዘግቧል። በሌሎች የአውሮፓ ሀገሮችም የተቃውሞ ሰልፈኞች በዩናይትድ ስቴትስ ኤምባሲ ውጭ ሆነው ተቃውሞ ማሰማታቸው ተዘግቧል። በደንማርክ መዲና ኮፐንሃገን ከአስር ሺህ በላይ የሚሆኑ ሰዎች በመቶዎች የሚቆጠሩ በቡዳፔስት፣ በብዙ ሺዎች የሚቆጠሩ ማድሪድ ላይም ለተቃውሞ ወጥቷል። በብራሰልስ ደግሞ በአስር ሺዎች የሚገመቱ ሰዎች የፍትህ ቤተ መንግስት በተባለው ቦታ ላይ ተሰባስበው መዋላቸውን ሮይተርስ የዜና አገልግሎት ዘግቧል። የጥቁሮች ህይወትም ዋጋ አለው የሚለው መሪ ቃል ፖሊሶች ስለሚያደርሱት ጥቃት ብቻ አይደለም ሲል የ25 ዓመት ዕድሜ የመድህን ደላላ ራንዲ ከየምቤ ለሮይተርስ የዜና አገልግሎት አስገንዝቧል። ለምሳሌ የቤት ክራይ ስንፈልግ በቀላሉ አናገኝም። ከስራ አቀጣጠር አንጻርም እድሉ የጠበበ ነው። ስለሆነም የሚገጥመን ችግር የፖሊሶች ጥቃት ብቻ አይደለም በማለት ከየምቤ ለሮይተርስ የዜና አገልግሎት አስረድቷል። ኬፖፕ ባንድ ቢቲኤስ ሌብል የተባለው የደቡብ ኮሪያ ቡድን የጥቁሮች ህይወትም ዋጋ አለው ለሚለው የእንቅስቃሴ ዘመቻ $1 ሚሊዮን ለግሷል። የአሶሺየትድ ፕሬስ የዜና አገልግሎት በገለጸው መሰረት ጀርመን ውስጥ ባለፈው ሳምንት ማብቂያ ላይ በ15,000 የሚገመቱ ሰዎች ጸረ ዘረኝነት ተቃውሞ አካሂደዋል። በተቃውሞው ወቅት 100 የሚሆኑ ሰዎች መታሰራቸውን የጀርመን ባለስልጣኖች አስታውቀዋል። የፓሪስ የተቃውሞ ሰልፈኞች ደግሞ የጆርጅ ፍሎይድን አሟሟት ከአራት ዓመታት በፊት በሰሜን ፓሪስ በፖሊሶች እጅ እያለ ህይወቱ ካለፈው ጥቁር ወጣት አዳማ ትራውሬ አሟሟት ጋር አወዳድረውታል። ቤተሰቦቹ ፖሊሶች ባደረጉበት ርብርብ ታፍኖ ነው የሞተው ሲሉ በተደጋጋሚ ተናግረዋል። አውስትራሊያ ላይ ደግሞ በፖሊስ ቁጥጥር ስር እያሉ የሞቱትን የሀገሪቱ ጥንታውያን ነዋሪዎችን በማሰብ የተቃውሞ ሰልፍ አካሂደዋል። አሶሺየትድ ፕሬስ የዜና አገልግሎት በገለጸው መሰረት ጥንታውያኑ የሀገሪቱ ተወላጆች ከጠቅላላው የሀገሪቱ ህዝብ እስከ 2% ብቻ ቢሆኑም በሀገሪቱ ካሉት እስረኞች 27% አሃዝ የሚይዙት እነሱ ናቸው።
አሁን አፍሪካ ነክ ርዕሶች። የአፍሪካ ሀገሮች በዓለም አቀፉ ወረርሽኝ ወቅት የገጠሟቸው ፈተናዎች የበሽታው በፍጥነት መዛመት ብቻ ሳይሆን ስለሚያስከትሏቸው አንድምታዎችም ጭምር ነው ሲሉ የአሜሪካ የረድኤት ባለስልጣናት መናገራቸውን ጠቅሳ የአሜሪካ ድምጿ ዘጋቢ አኒታ ፓዋል ከጆሃንስበርግ ዘግባለች። እንዳይጋለጡ በመስጋት በመቶዎች የሚቆጠሩ ህሙማን ከሆስፒታሎች መውጣታቸውን ሞኪ ኤድዊን ኪንዴዛ ከያውንዴ በላከው ዘገባ ገልጧል። አዳነች ፍሳሐዬ ሁለቱንም ዘገባዎች አጠናቅራ ለአፍሪካ ነክ ርዕሶች እንዲህ አሰናድተዋለች።
ዓለም አቀፉ ወረርሽኝ ሊያስከትለው የሚችለው ተመጣጣኝ ምግብ ያለማግኘት ችግር፣ የኢኮኖሚ ድቀት፣ ባህርነትና በነጻነት ላይ ሊኖር የሚችለው ጫና አገሪቱን ለምዕተ ዓመታት ያህል ሲያሰቃይ በኖረው የወባ በሽታ ላይ በሚካሄደው ትግል ሊኖረው የሚችለው ተጽዕኖ እንደሚያሳስባቸው አሜሪካውያን የረድኤት ባለሥልጣኖች አስገንዝበዋል። ዩናይትድ ስቴትስ ሌሎች ሀገሮች ኮሮና ቫይረስን ለመታገል በሚያደርጉት ጥረት ለመርዳት $1 ቢሊዮን በላይ መድባለች። የሀገሪቱ የውጭ ጉዳይ ሚኒስቴር እንደሚገምተው ከተመደበው ገንዘብ 1/4 በላይ ወደ አፍሪካ ሀገሮች ተልኳል። ባለፈው ዓመት የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎትና የውጭ ጉዳይ ሚኒስቴር ለ47 ሀገሮች ተጨማሪ $8.3 ቢሊዮን ሰጥተዋል። ይህ ብዙ ገንዘብ ሊመስል ይችላል፣ ነገር ግን በዚህ ገንዘብ ሊሸፈኑ የሚችሉ ተግዳሮቶች በርካታ መሆናቸውን የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት የአፍሪካ ክፍል ከፍተኛ አስተባባሪ ክሪስቶፈር ያኒን ዘርዝረዋል። በተለይም ኮሮና ቫይረስ በባሰ መልኩ በአፍሪካ ሀገሮች ሊዛመት ይችላል በሚባልበት ወቅት
Our primary concerns in Africa now are responding to the disease, the food security.
አሁን እኛ አፍሪካን በሚመለከት በቅድሚያ ለማድረግ የምንፈልገው ለበሽታው ምላሽ መስጠት ነው። የሚያስከትለውን የምግብ እጥረት፣ የምግብ አቅርቦት መሰናክልን፣ የምጣኔ ሀብትና ስራ አጥነትን ለመሳሰሉ ችግሮች መፍትሄ ለማግኘት ማገዝ ነው። በዲሞክራሲ በኩል ወደ ኋላ የመመለስ ሁኔታና በሌሎች የልማት ዘርፎች መሻሻል እንዳይኖር የማድረጉ ጉዳይ ያሳስበናል። ከጤና አንጻር ሲታይ ከሰሃራ በስተደቡብ ባሉት ሀገሮች ውስጥ የወረርሽኙ መዛመት ደረጃ ምን ላይ ሊደርስ እንደሚችል ገና ያየን አይመስልም። የጤናው ክፍል የሥራ ብቃት ስርዓት ደካማ መሆን፣ በከተሞች አካባቢዎች የግል ንጽህና በሚገባ በማይጠበቅበት ሁኔታ ተፋፍገው የሚኖሩ ማህበረሰቦች መኖርና ሌሎችም ፈተናዎች አፍሪካ ለወረርሽኙ መዛመት በከፍተኛ ደረጃ እንድትጋለጥ ያደርጋሉ።
የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት በዓለም ዙሪያ ያለው የወባ ሁኔታ አስተባባሪ ዶክተር ኬኔት ሴሊ የኮቪድ-19 ጉዳይ ግብረ ኃይል መሪም ናቸው። ሌላ ያልታየ ገዳይ በሽታም አለ ይላሉ። የዓለም የጤና ድርጅት በገለጸው መሰረት በየዓመቱ 400,000 የሚሆኑ አፍሪካውያን በወባ በሽታ ያልቃሉ። የጤና ሰራተኞችና ባለስልጣኖች የወባ በሽታን ለመታገል የሚቻላቸውን ሁሉ እያደረጉ ነው ይላሉ ስቴሊ። እስካሁን ባለው ጊዜ አፍሪካ ውስጥ በኮሮና ቫይረስ ወረርሽኝ የሞቱ ሰዎች ብዛት
We're trying to ensure that all of our services are maintained during this time.
As with በአሁኑ ወቅት አገልግሎቶቻችን ሁሉ በሚገባ እየተጠበቁ መሆናቸውን ለማረጋገጥ እየጣርን ነው። አሁን የተደቀኑብን ተግዳሮቶች ከሌሎች ብዙ ቀውሶች ጋር የሚመሳሰሉ ናቸው። ስለሆነም በመጀመሪያ ደረጃ የአቅርቦት ሰንሰለቶቻችን ምን ያህል ውጤት እንዳላቸው እናጤናለን። መድኃኒቶች ሊደርሱ ወደሚገባቸው ቦታዎች ሁሉ እየደረሱ መሆናቸውን ለማረጋገጥ ምን ማድረግ እንዳለብን ጊዜ ወስደን ማሰብና ማጥናት ይኖርብናል። የሚኖረውን ተጽዕኖ ከአሃዝ አንጻር ስናየው ወጪያችን ከ25 እስከ 30% ጨምሯል። በዋጋ ሲተመን የጨመረብን ክፍያ ወደ $120 ሚሊዮን ይሆናል። ይህንን መሰረት በማድረግም በእያንዳንዳቸው ሀገሮች ውስጥ ያሉት የወባ መከላከያና መቆጣጠሪያ አስተባባሪዎችና ዓለም አቀፍ አጋሮች የኮቪድ-19 ወረርሽኝ በተዛመተበት በአሁኑ ወቅት መድኃኒት እንዴት ማዳረስ እንዳለብን አጥብቀን ማሰብ ይኖርብናል።
2800 መድረሱን የዓለም የጤና ድርጅት ተቆሟል። በሌላ ዘገባ ደግሞ ካሜሩን ውስጥ የኮሮና ቫይረስ መዛመት እየበዛ በመሄዱ በሆስፒታል ሲታከሙ የነበሩ በመቶዎች የሚቆጠሩ በሽተኞች በቫይረሱ እንዳያዙ በመፍራት ከሕክምና ቦታዎች እንደሸሹ ሀገሪቱ መግለጿ ተዘግቧል። የኮቪድ-19ን ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት ካሜሩን ውስጥ 7400 የቫይረሱ በሽተኞች አሉ። ከ205 በላይ የሚሆኑት ደግሞ ሕይወታቸውን አጥተዋል። የጤና ባለስልጣኖች ግን በሽተኞቹ ለሌሎች ህመሞች አስፈላጊውን ሕክምና ካላደረጉ ለኮሮና ቫይረስ በሽታ ተጋላጭ ሊሆኑ እንደሚችሉ በመግለጽ እያስጠነቀቁ መሆናቸው ታውቋል። በሽተኞቹ በብዛት ከሆስፒታሎች የሸሹባቸው ቦታዎች ዋና ከተማዋ ያውንዴ፣ የኢኮኖሚ መዲናዋ ዳውሎ እንዲሁም ባሜንዳና ባፎሳም የተባሉ ምዕራባዊ ከተሞች መሆናቸውን የሀገሪቱ የጤና ሚኒስትር ማናወዳ ማላች ገልጸዋል። በእነዚህ አካባቢዎች የቫይረሱ መዛመት መጠን በ80 በየዕለቱ እየጨመረ መሆኑን ሚኒስትሩ ተቆሟል።
On a constaté que lorsque nous avons créé un pavillon
የጤና ሚኒስትሩ ማናውዳ እንደሚሉት በአንድ ሆስፒታል ውስጥ የኮቪድ-19 በሽተኞች መታከሚያ ክፍል ሲከፈት የሀገሪቱ ነዋሪዎች እዛ ሆስፒታል ብንሄድ የቫይረስ በሽታ ይዘናል የሚል ፍርሃት ያድርባቸዋል። ህዝቡ ማወቅ ያለበት ለኮቪድ-19 በሽተኞች የሚዘጋጁ ክፍሎች ከሌሎቹ ማከሚያ ቦታዎች የተለዩ መሆናቸውን ነው በማለት ሚኒስትሩ አስገንዝበዋል። ያም ሆነ ግን ፕሬዚደንት ፖል ቢያ ለቫይረስ በሽተኞች ልዩ ማከሚያ ማዕከሎች እንዲገነቡ መመሪያ በመስጠታቸው መንግስት ልዩ ማዕከሎች እየገነባ መሆኑን የሀገሪቱ የጤና ሚኒስትር ገልጸዋል። ሚኒስትሩ አያይዘውም እስካሁን ባለው ጊዜ 600 በሽተኞች ከሆስፒታሎች ሸሽተው እንደወጡ፣ ሌሎች በሽዎች የሚቆጠሩ ደግሞ በቫይረሱ እንዳይያዙ በመፍራት ሐኪም ቤት መሄዱን እንደሚያስወግዱ ተናግረዋል። አድማጮች፣ የአፍሪካ ሀገሮች በአሁኑ በዓለም አቀፍ ወረርሽኝ ወቅት የገጠሟቸው ተግዳሮቶችን አስመልክቶና የካሜሩን በሽተኞች በኮሮና ቫይረስ እንዳይያዙ በመፍራት ከሆስፒታሎች እየሸሹ መሆናቸውን የሚገልጸው ፕሮግራማችን እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
ክቡራትና ክቡራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ምሽቱ የመጨረሻ ቅንብር እንሻገር። አፍን በመግሞጥሞጥ ኮቪድ-19ን መከላከልም ሆነ ስርጭቱን መቀነስ የሚያስችል ሳይንሳዊ ጥናት እየሰራ መሆኑን የደብረ ብርሃን ዩኒቨርሲቲ አስታወቀ ይለናል መስፍን አድራጌ ባደረሰን ዘገባ። ባህላዊ ህክምናና አገር በቀል እጽዋትን ከዘመናዊ ሳይንስ ጋር አስተሳስሮ በመሰራት ላይ ያለው ጥናት እውቅና ካገኘ በህክምናው ዘርፍ ኢትዮጵያን በበጎ የሚያስጠራ ነው መባሉንም ጠቅሷል። መስፍን አድራጌ ከደሴ።
ዓለም አቀፉ የጤና ጠንቅ ኮቪድ-19 ከመጣ ጀምሮ ሳይንቲስቶች ለደዌው ምን አይነት ፈውስ ይዘው ይመጡ ይሆን የሚለው የብዙሃኑ የዕለት ተዕለት ጥያቄ ሆኗል። አራቱ የመህጎች ለደራሽ ወረርሽኝ የመከላከያ ዘዴ ተደርገው ይቆጠራሉ። የአፍና አፍንጫ ጭንብል መልበስ፣ እጅን መታጠብ፣ ርቀትን መጠበቅና ቤት ውስጥ መቆየት። በደብረ ብርሃን ዩኒቨርሲቲ መምህርና በደብረ ብርሃን ሆስፒታል ጠቅላላ ሐኪም የሆኑት ዶክተር መስፍን በላይነህ ግን አምስተኛ የመህግ መካተት አለበት የሚል አቋም አላቸው። መጉመጥመጥ
እዚህ ሳይንሳዊ እይታ ከሄድን አንድ የተረሳ ነገር ግን ውጤታማ ሊያደርገን የሚችል የመከላከያ መንገድ አለ። ስለዚህ እዚህ ላይ ዓለም ሰው ቢያተኩር ኮሮናን ከመከላከል አንጻር ውጤታማ ሊሆን ይችላል የሚል መነሻ ሀሳብ ይዘን አሁን ለዚህ ተግባር የሚያገለግል መቁመጥ መቻ እየሰራን እንገኛለን።
ዶክተር መስፍን ሰሜን ሸዋ መንዝ አካባቢ ነው የተወለዱት። ዘመናዊ ሕክምና ባልተዳረሰበት ቀያቸው አገር በቀል እጽዋት ደዌ ፈዋሽ ነፍስ መላ መሆናቸውን እያዩ አድገዋል። የአገር ባህል ሐኪሞች የአልጋ ቁራኛ የደዌ ምርኮኛ የነበሩትን ሲፈውሱ አይተዋል። እናም ሰሞነኛው ኮቪድ-19 ሲመጣ ዘመናዊውን የህክምና እውቀታቸውን ከአገር ባህሉ ህክምና ጋር አቀናጅቶ አሻራቸውን ለማሳረፍ ወደኋላ አላሉ። ሰባት ከሚደርሱ አጋሮቻቸው ጋር በመሆን የመድኃኒትነት ባህሪ ካላቸውና በአገር ባህል ህክምና ፈዋሽነታቸው ከተረጋገጠ አገር በቀል እጽዋት ጸረ ጀርም የመጉመጥመጫ ኬሚካል እየሰሩ ነው። ምርምሮ ምራ ቅን ማከም የሚል ጽንሰ ሀሳብ ይዟል።
እጃችንን በአልኮል እና በሳሙና እና በውሃ በመጠቀም ታጠቡ፣ ኮሮናን ይገላል ተብሏል። መሰረታዊ ሀሳቡ ከሰው የወጣ ኮሮና የተለያዩ ነገሮችን ስንነካ እጃችን ላይ ልናነሳ እንችላለን ነው። የሳይንስ ሀሳብ ይሄ ከሆነ ከእጃችን ቀጥሎ ወዴት ነው የምንወስደው? ወደ አፋችን፣ ወደ አፍንጫችን ነው። ከአየርን በቀጥታ ወደ አፋችን ሊገባ ይችላል። ስለዚህ አፍና አፍንጫችንን እንደ ጊዜያዊ መተላለፊያ ኮሪደር ይጠቀሙበታል። በተለይ ደግሞ አሁን ማስክ እየተጠቀምን ነው። ማስኩን ስናወልቅ እጃችንን እንታጠባለን ማስክ ነክተናል ብለን፣ አፋችን ውስጥ ግን የቫይረስ ክምችት አለ ብለን እናጥባለን። እኛ ማስክ አጠቃቀማችንም የራሱ ችግር አለበት።
የማስኩም ደረጃ ራሱ ጥያቄ ውስጥ ይገባል። አንዳንዴ
ጥያቄ ውስጥ ይገባል። ማስክ ተጠቅመን ስናወልቅ ምግብ እንመገባለን፣ ምንም ሳናደርግ አፋችንን ማለት ነው። ምግብ ስንመገብ ደግሞ ወደ አንጀታችን ማውጣችን ቫይረሱ እንደውም ወደ ሰውነታችን እንዲዛመድ ያደርጋል። አንዳንድ ጊዜ አፋችሁን ለብ ባለ ውሃ ከዛ ወደ ውስጥ ዋጡት የሚባላል። ምክንያቱም ጨጓራ ውስጥ አሲድ አለ፣ ቫይረሱን ይገለዋል። ይሄ ግን የተሳሳተ መረጃ ነው። ቫይረሱ እንደውም አሲድ አካባቢ ላይ በከፍተኛ መጠን የመቆየት አለው። ይሄ የተሳሳተው አካሄድ መታረም አለበት። ማስክ ተጠቅሞ ሲያሆን እጁን እንደሚታጠበው ሁሉ አፍና አፍንጫውንም በጸረ ጀርም ኬሚካል ማጽዳት አለበት የሚለው የመጀመሪያው ሀሳብ። ስለዚህ ይህን ሰው በኖርማል በሚተነፈስበት ሰዓት በሚያወራ ሰዓት ከምራቁ ላይ የሚወጡ ወደ ውጭ ድሮፕሌት የምንላቸው ደቃቅ እርጥበት አዘል ፓርቲክሎች ናቸው፣ የማይታዩ ናቸው፣ ነጠብጣቦች ናቸው። በመጉመጥመጥ ወደ ውጭ የሚወጣውን ድሮፕሌት ታክሞ እንዲወጣ ማድረግ ይቻላል።
እርጥበት አዘልና ቫይረሱን የያዙ በአይን የማይታዩ ነጠብጣቦች በአየር ላይ የሚኖራቸውን ቆይታ በማስቀረት አየር ወለዳዊ ስርጭታቸው እንዲቀንስ የማድረግ ብቃት እንዳለውም ይናገራሉ።
ውሃ አዘል ነጠብጣቦች ከአንድ ሰው ወደ ውጭ ሲወጡ አየር ላይ እስከ ሰዓታት ድረስ ተንጠልጥለው ይቆያል። በውስጣቸው ቫይረስ አለ። ስለዚህ ለአስር ደቂቃ አንድ ሰዓት ለሰላሳ ደቂቃ ለመቆየት የሚወስነው ዋናው በውስጣቸው ያለው የውሃ መጠን። ውሃው ከቀነሰ በአየር የመቆየት እድላቸው ከፍተኛ ይሆናል። ከጨመረ ደግሞ በአየር ላይ የመንሳፈፍ እድላቸው ይቀንሳል። ምክንያቱም ክብደት ስለሚጨምር ወደ መሬት ቶሎ እንዲዘቅጡ ያደርጋል። ይህ ደግሞ የኮሮና መተላለፊያ መንገድን በእጅጉ የሚያስተካክል ነው የሚሆነው። ምክንያቱም ከአየር ወለድ ወደ ንክኪ ይቀይረዋል ማለት ነው። እነዚህ ድሮፕሌቶች 99% የሚሆነው ውሃ ነው። ስለዚህ አየር ላይ በሚንጠለጠሉ ሰዓት ውሃው ይተናል። ይህንን ትነት መከላከል ነው። ይሄ ድሮፕሌት ዳይድሬሽን ፕሪቬንሽን ህክምና ማለት በጸረ ጀርም ኬሚካል የምጠቀም አንደኛ የውሃ መጠንን እንጨምራለን፣ ሁለተኛ የማይተኑ ነገሮችን በጸረ ጀርም ኬሚካሉ ይጨመራሉ። ስለሚጨመሩ የድሮፕሌት ዳይድሬሽን ፕሪቬንሽን ማድረግ ይቻላል። ይህም በማድረጋችን በኮሮና መተላለፊያ መንገድ ላይ አብዮት ማምጣት ይቻላል።
በአየር ላይ እንዳይንጠለጠል ማድረጉ በእርግጥ አንዱን የመከላከያ ዘዴ ሊያጠናክረው ይችላል። ወደ መሬት ከወረደ በኋላ ግን በእግር የመረገጥ እና መሰል ችግሮች አይባዛም?
በሱ ላይ ምንድን ነው አንደኛ ምራቁ ታክቦ ይወጣል የሚለናለን። ግን ሙሉ ለሙሉ እንኳን አልታከምም ባይባል
እጅግ ውስብስብ ከሆነው የአየር ወለድ ስርጭት የተሻለ የመከላከል አማራጭ ወዳለው ወደ መሬት ማውረድ ይቻላል። ይህ ከሆነ ደግሞ ንክኪን በመቀነስና የመከላከያ አልባሳትን በመጠቀም ስርጭቱን መቀነስ ይቻላል ይላሉ። ዶክተር መስፍን የፈጠራ ስራቸው የደረሰበትን እንዲህ ያስረዳሉ።
ሀገራችን ውስጥ መደረግ ያለባቸው የቅድመ ላብራቶሪ ፍተሻዎች ጨርሰናል። ከዛ በኋላ በእንስሳት ላይም ውጤታማ ሆኗል። ምንም ጉዳት እንደሌለው ማለት ነው። የጎንዮሽ ጉዳት አለ የለውም የሚለውን ነው። ከዚህ በኋላ እንግዲህ የቀረን ፎርሙሌሽን ወይም ደግሞ የማዘጋጀት ነው። እሱ ደግሞ ሀሳቡ ቅቡል ከሆነ
የደብረ ብርሃን ዩኒቨርሲቲ እነዚህንና መሰል የምርምር ተግባራትን እያበረታታ እንደሆነ በዩኒቨርሲቲው የጥናትና ምርምር ማህበረሰብ አገልግሎት ምክትል ፕሬዚዳንት ዶክተር አልማዝ አፈራህ ጠቅሰዋል።
በዩኒቨርሲቲያችን በርካታ ምርምሮች በመሰራት ላይ ይገኛሉ። ከኮቪድ-19 ጋር ተያያዘ 13 የሚሆኑ የምርምር ስራዎች አሉ። በተለይም ግን ባህላዊ መድኃኒት ቅመማ አንጻር ማለትም ባህላዊ እጽዋትን ተጠቅሞ በዘመናዊ መልኩ የመከላከያ ዘዴዎች አድርጎ መጠቀም አንጻር 4 ያህል ምርምሮች ስራ ላይ ናቸው። ተስፋ ሰጪ ነገር እንዳለ እንገምታለን።
ከባህል ሕክምና ጋር ትኩረት አድርጋችሁ እንድትሰሩ ያነሳሳችሁ ዋናው ምክንያት ምን ይሆን?
ሰሜን ሸዋ ቀደም ባሉት ዘመናትም እንደምናውቀው የነገስታት ሀገር ነው። በዚህም እንደ ዋና ምሳሌ የምናነሳቸው አጼ ምኒልክን ነው። የአጼ ምኒልክ አንኮበር ቤተ መንግስትና ዙሪያ በርካታ የሆኑ የባህላዊ መድኃኒት የሚሆኑ እጽዋቶች ይገኛሉ። ከዚህ አንጻር በርካታ ስራ እየተሰራ ይገኛል።
የምርምር ውጤቱ ነባሮቹ የመከላከል ህጎች እንዲጠናከሩ በማድረግ የስርጭቱን አድማስ እንዲቀንስ ያስችላል ተብሎለታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ህይወት የሚለውጥ ተግባር ይፈጽሙ።
ህይወት የሚለውጥ ተግባር ይፈጽሙ።
ለመረዳዳት ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስላገኙአቸው መደበኛ ሰዎች ይንገሩ።
ጎረቤቶች ሆናቸው
ባልደረቦች ሆናቸው
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው።
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders @voanews.com voaleaders@voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሙን፣ የስልክ ቁጥሩን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል።
በዚህ ሁሉ ውስጥ ሁላችንም አብረን ነን።
እናመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሥ ታምሬ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም።